በምዕራብ ሸዋ ዞን በኖኖ ወረዳ ባለፈው ሳምንት ቅዳሜ በሰርግ ስነ ስርዓት ላይ በተፈጸመ ጥቃት 27 ሰዎች መገደላቸውና ሌሎች 17 መቁሰላቸውን በወረዳው የቢፍቱ ጃለላ ቀበሌ አስተዳደርና ተጎጆች ለአሜሪካ ድምጽ ተናግረዋል። ጥቃቱ በደረሰበት የጊፍቲ ጃለላ ቀበሌ ሊቀመንበር አቶ ነስሩ ዑመር በእለቱ ከምሽቱ 3 ሰዓት ላይ በተወረወረ ቦምብ እና በተከፈተ ተኩስ ከተገደሉት ውስጥ ተጋቢ ሙሽሮች እንደሚገኙበት ገልጸዋል። ጥቃቱን ተከትሎ የተፈናቀሉት የቀበሌው ነዋሪዎች በችግር ላይ እንደሚገኙ ያመለከተው የኢትዮጵያ ሰብአዊ መብቶች ኮሚሽን ወንጀሉን የሚያጣራ ቡድን ወደ ስፍራው ለመላክ እየተዘጋጀ መሆኑንም ጨምሮ አስታውቋል። ገልሞ ዳዊት ዘገባ አለው።
ባለፈው ሳምንት ቅዳሜ ሰኔ 8 ቀን 2016 ዓ.ም ተመረጠ በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ቢፍቱ ጃለላ ቀበሌ ልዩ ስሙ ቆንዳላ በተባለ ቦታ በሰርግ አደምተኞች ላይ በተፈጸመ ጥቃት ሁለት ሙሽሮችን ጨምሮ በአንድ ቤት ውስጥ የነበሩ 27 ሰዎች መገደላቸውን የአካባቢው ነዋሪዎችና ቀበሌው አስታውቀዋል። በሰርግ ስነ ስርዓቱ ላይ ጉዳት የደረሰባቸው ቤተሰቦች በጊዜው የተፈጠረውን ሁኔታ አስረድተዋል። አቶ ማመድ ሳኒ ስራጅ የኖኖ ወረዳ ቢፍቱ ጃለላ ቀበሌ ነዋሪ ናቸው። ከሰርጉ አደምተኞች መካከል ነበረች አሏት የ13 ዓመት ታዳጊ ሴት ልጃቸው በዚህ ጥቃት መገደሏን ይናገራሉ።
ሙጫግያ ለሊሴ ማመድ ሳኒ ጀለምት እዚህን ቁታሸምበረት
ልጄ ለሊሴ መሐመድ ሳኒ ትባላለች። የ13 ዓመት አዳጊና የአምስተኛ ክፍል ተማሪ ነበረች። ምሽት 3 ሰዓት ገደማ ወደ ሰርግ ቤቱ በሄደችበት በተከፈተ ተኩስና በተወረወረ ቦምብ እርሷም ከተጋቢዎቹ ጋር ተገድላለች። ከቃጠለው ጉዳት የተነሳ ሁሉም ሰው ልጆቹን መለየት አልቻለም ነበር። እንዲሁ አጽማቸውን አንስተን በአንድ ጉድጓድ ቀበርናቸው።
አቶ ማህመድ ጥቃቱን ያደረሱት ጽንፈኛ ሲሉ የጠሯቸው የአማራ ፋኖ ታጣቂዎች ተጠያቂ አድርገዋል። በሌላ በኩል የቢፍቱ ጃለላ ቀበሌ አስተዳዳሪ አቶ ኑስራ ዑመር በእለቱ ተፈጠረ ያሉትን ለአሜሪካ ድምጽ ተናግረዋል።
ያን ቀን ምሽት በሰርጉ ስነ ስርዓት ተካፋዮች ላይ መጀመሪያ ተኩስ ከፈቱ። ከዚያም የእጅ ቦምብ ወርውረው ቤቱ በእድምተኞቹ ላይ ተቃጠለ። እዚያው የነበሩት 27ቱም ሰዎች በጥቃቱ ተቃጥለው ሞተዋል። ሌሎች 13 ሰዎች ደግሞ ቆስለው ወደ ሆስፒታል ተልከዋል። ከመካከላቸውም አንድ ሰው ሕክምና ጣቢያ ሳይደርስ ሕይወቱ አልፏል።
ሌላ የቢፍቱ ጃለላ ቀበሌ ነዋሪ ወይዘሮ ፊኒያ አባድር በጥቃቱ ሁለት ልጆች እንደተገደሉባቸው ይናገራሉ።
ሰርጉ ቦታ ላይ ሁለት ልጆቼ መሐመድ አልይና ሱባ መሐመድ ተገድሏል። ሶስተኛ ልጄ አህመድ መሐመድ ኦስማን ደግሞ ቆስሎ ሆስፒታል ሕክምና ላይ ነው። ጽንፈኛ የፋኖ ታጣቂዎች መንደሩ ጫፍ ላይ የነበረው ቤቴን ከፍተው አቃጥለዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽንም በሰርጉ ስነ ስርዓት ላይ ስለደረሰው ጉዳት መረጃ እንደደረሰው አስታውቋል። የኮሚሽኑ ጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ለአሜሪካ ድምጽ ሲናገሩ ይህንን አረጋግጠዋል።
አልሚዳኒ ረጋቀበ ከነጋፈላሉ ጎሰላማኒ
ጉዳቱ የደረሰው በሁለት መልኩ እንደሆነ ነው የተረዳ ነው። አንዱ በተኩስ ሌላው ደግሞ በቦምብ ነው። በሰርግ ስነ ስርዓት ላይ ይህ መፈጸሙ ያሳዝናል። በኮሚሽናችንም የአካባቢው ሰላም እንደተሻሻለ ጉዳዩን በጥልቀት የምናጠናው ይሆናል።
የቢፍቱ ጃለላ ቀበሌ ሊቀመንበር አቶ ኑስራ ዑመር ለቦምብ ፍንዳታው የፋኖ ታጣቂዎችን ተጠያቂ አድርገዋል።
ወሬን ትንታሪይ ወረ ፋኖ አማራ ጤቹ ረከቦች
ይህን ጥቃት ያደረሱት ጽንፈኞች የአማራ ፋኖ ታጣቂዎች ናቸው። ጥቃቱን ከማድረሳቸው ከሶስት ቀን በፊትም በአጎራባች የጅሩ ገመቹ ቀበሌ በሽጉጥና በገጀራ ጥቃት ያደረሱባቸው ሁለት ሰዎች አሁንም በሕክምና ላይ ናቸው። ይህንንም ጥቃት በእቅድ ነው የፈጸሙት።
ቀበሌውና ወረዳው ከአማራ ክልል ጋር አይዋሰንም። በነዋሪዎቹና በቀበሌው ሊቀመንበር በጥቃት አድራሽነት ተጠያቂ ከተደረጉት ከፋኖ ታጣቂዎች በኩል ምላሽ ለማግኘት ያደረግነው ጥረት በአካባቢው ይንቀሳቀሳል የተባለ የፋኖ ታጣቂ ማግኘት ባለመቻላችን ምላሽ ማግኘት አልቻልንም። ይሁንና አቶ ኑስራ ተጠያቂ ያደረጓቸው የፋኖ ታጣቂዎች ከአማራ ክልል ወሰን የተሻገሩ አለመሆናቸውን ገልጸዋል። ታጣቂዎቹ በቀበሌው የሚኖሩ መሆናቸውንም ገልጸው ከጥቃቱ በኋላ ወደ ግቤ በረሃ ሽተዋል ሲሉም ተናግረዋል። ከጥቃቱ ተረፉ ያሏቸው 150 አባወራዎች ወደ ሌላ ቦታ መፈናቀላቸውንም ጠቁመዋል። እስካሁን ለቦምብ ፍንዳታው ኃላፊነት የወሰደ አካል የለም። የኦሮሚያ ክልላዊ መንግስት እንዲሁም የምዕራብ ሸዋ ዞንና የኖኖ ወረዳ ባለስልጣናትም የደረሰውን ጉዳትም ሆነ ተጠርጣሪዎችን በተመለከተ የሰጡት አስተያየት የለም። የአሜሪካ ድምጽ የባለስልጣናቱን አስተያየት ለማግኘት ያደረገው ጥረት አልተሳካም። በሌላ በኩል በዛው አካባቢ እንደምኖሩ በስልክ ለአሜሪካ ድምጽ የገለጹ የአማራ ተወላጆች አርብ ሰኔ 8 ምሽት ላይ በሰርገኞች ላይ የደረሰው ጥቃት እንዳሳዘናቸው ተናግረዋል። አስተያየት ከሰጡት መካከል አንዱ የሆኑትና ስማቸውን ብንጠቅስ ድንነታቸው አደጋ ውስጥ እንደሚገባ የተናገሩ ነዋሪ እርሳቸው የሚኖሩት በማከላዊ ኢትዮጵያ አብሽከ ወረዳ ዳርጌ ከተማ መሆኑን ጠቅሰው ከተማውንም ከኦሮሚያ ክልል አመያና ኖኖ ወረዳዎች ጋራ የሚጋሩት እንደሆነ ገልጸዋል። ጥቃቱ የደረሰበት ቦታ እርሳቸው ካሉበት በእግር ጉዞ 20 ደቂቃ ብቻ እንደምርቀም የሚናገሩት ነዋሪው በድርጊቱም ሁሉም ሰው ማዘኑንና ማውገዙን ይናገራሉ።
ሁሉም ማህበረሰብ በጣም ያወግዛል። ምክንያቱም ሰርግ ላይ ያለ ህፃናት ሽማግሌ ሙሽሮች ናቸው የተገደሉት። ምንም በማያውቁት ነገርና ምንም በሌሉበት ምንም ይሁንም የተበደለም ቢኖር በሸኔ ምክንያት የተቆጨ በደል የደረሰበት ቢኖር ህፃናት ላይና ሙሽራ ላይ የሚደረግ ነገር እኛ አካባቢ ማህበረሰብ ያወግዛል። ለምን አበሽ ወረዳ ስንኖር ዳርጌ ከተማ ላይ ከሰባት በላይ ብሔረሰብ ነው ያለው። ሰባቱም ብሔረሰብ ባንድ ላይ በሁሉም ነገር በሰርግም ይሁን በመከራም ይሁን በደስታ አንድ ላይ ኩሎቶ ገብቶ የምንኖር ሰዎች እንጂ በብሔር ተጠራርተን የምናውቅ ሰዎች አይደለንም እንደ ዳርጌ ከተማ።
ሌላው በተመሳሳይ ምክንያት ስማቸው እንዳንጠቅስ ጠይቀው አስተያየት ሰጡኝ የዳርጌ ከተማ ነዋሪ ጥቃቱን ያደረሱ ተካላት ማንነት እንደማያውቁ ገልጸው ሆኖም በአካባቢው የሚንቀሳቀስ የፋኖ ታጣቂ እንደሌለ ተናግረዋል።
ፋኖ የሚባል ነገር እዚህ አካባቢ ላይ አይተንም ሰምተንም አናውቅም። እኛ የምናውቀው ፋኖ ፋኖ ብሎ የሚፈርጁት ለማጥቃት የፈለጉትን ማህበረሰብ የማጥቂያ መንገድ እንዲሆናቸው እንጂ ፋኖ የሚባል የተደራጀ የሚንቀሳቀስ የታጠቀ ኃይል ምንም የለም። እዚህ ገበሬውን ቤቱ ላይ ቁጭ ብሎ ሊገሉትና ሊያቃጥሉት ሲመጡ ለመከላከልና ለማስደንገጥ የተኮሰውን ጭምር ነው ፋኖ እያሉ እንትን ያለ። ፋኖ የሚባል የታጠቀና እንትን የሚባል ኃይል አናውቅም። ያንን ድርጊት እናወግዛለን። በመጀመሪያ ያን ድርጊት ማንም ያደርገው ማን የሰው ልጅ ላይ የደረሰ ድርጊት ነው። እኔ በበኩሌ አማውግዘው ነገር ነው።
በአንጻሩም የቢፍቱ ጃለላ ቀበሌ ጥቃት በደረሰ ማግስት የአማራ ተወላጆች ላይ ተወስደዋል ባሉት የበቀል እርምጃ ሰዎች መገደላቸውን አስተያየት ሰጪዎች ተናግረዋል። የመከላከያ ሰራዊት አካባቢው በመሰማራቱ አሁን አንጻራዊ መረጋጋት መኖሩን የተናገሩት አስተያየት ሰጪዎች ከመዋሰኗቸው የኦሮሚያ ክልል ወረዳዎቹ ጥቃቱን በመፍራት በርካቶች ነርሱ ወደሚኖሩበት የማዕከላዊ ኢትዮጵያ አካባቢ ሸሽተው እየመጡ መሆኑንም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።